The Voice of America. ኢትዮጵያ ውስጥ የተጀመረው ለውጥ እንዲጠናከርና የሕግ የበላይነት እንዲከበር ወጣቶችና ሴቶች የድርሻቸውን እንዲወጡ ገዢው ፓርቲ ኢህአዴግ ጥሪ አስተላልፏል። ሐዋሳ ላይ ያካሄደውን 11ኛውን ድርጅታዊ ጉባኤውን ዛሬ ያጠናቀቀው ኢህአዴግ ሀገሪቱ ገብታበታለች ያለው ለውጥ እንዳይቀለበስና እንዲቀጥልም ለማድረግ ተሳታፊዎቹ ኃላፊነት እንዳለባቸው በመዝጊያው ላይ ባወጣው የአቋም መግለጫ አሳስቧል። ከተሳታፊዎቹ 177 ልዑካን በ176 ድምጽ ዶክተር አብይ አህመድን የድርጅቱ ሊቀመንበር፣ አቶ ደመቀ መኮንንን ደግሞ በ149 ድምጽ ምክትል ሊቀመንበር አድርጎ በድጋሚ የመረጠ ሲሆን ሁሉም ኢትዮጵያዊ የሚሳተፍበት አንድ ሀገራዊ ፓርቲ ለመመስረት ጥረት መጀመሩንም ድርጅቱ ጠቁሟል። ሙክታር ጀማል ከሐዋሳ ዘገባ ልኳል።
ለሶስት ቀናት ሐዋሳ ሲካሄድ የነበረው 11ኛው የኢህአዴግ ጉባኤ ዛሬ የድርጅቱን ሊቀመንበርና ምክትል ሊቀመንበር በመምረጥ ፍጻሜውን አግኝቷል። በጉባኤው ሂደት ላይ ከአባላቶች በተጨማሪ ታዛቢዎችም የተሳተፉ ሲሆን የምርጫው ሂደት ምን ይመስል ነበር ብዬ ከጠየኳቸው ታዛቢዎች አንደኛው ይሄንን ነግሮኛል።
ስሜ ደሳለኝ ኃይሉ ይባላል። ያው በጥበብ ዘርፍ ውስጥ ነው ያለሁት። የተሳተፍኩት በታዛቢነት ነው። ሂደቱ በጣም ግልጽ ነው ያደረጉት። ሌላ የተለየ ነገር ዶክተር አብይ ሐሳብ አቀረበ። ታዛቢዎች እንዳሉ እዚሁ እንዳለ ሌላ ጊዜ ለካ ወጥቶ ነው ታዛቢው ወጥቶ
ቁጭ ብላችሁ ሲመረጥ አያችሁ?
አዎ፣ ላይቭ አየን። ላይቭ ሁሉንም እስከመጨረሻው። እንደውም ለሻይ ወጡም አሉ። የፈለገም ቁጭ ብላችሁ ተባለ። ፎቶዎች ተጠቆሙ። ዶክተር አብይን አቶ ሚሊዮን የሚባል የደቡብ ሰው ይመስለኛል እሱ ተቆመው መራጭ። አቶ ደመቀ መኮንን ደግሞ አቶ ለማ መገርሳ ተቆመው። እንደገና ደግሞ ዶክተር ደብረጽዮንን አቶ ገዱ ተቆመው።
የምርጫ ሂደቱን በተመለከተ ምርጫውን የሚያስፈጽም ኮሚቴ የተቋቋመ ሲሆን ውጤቱ በሚስጥር ሲሰጥ እንደነበረም ተነግሯል። ይህንን ሲያከናውኑ የነበሩ የኮሚቴው ተወካዮች የፌዴራል አቃቤ ሕግ አቶ ብርሃኑ ጸጋዬና የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ ዳግማዊት መጎስ ለታዳሚዎቹ ውጤቱን አሳውቀዋል። አቶ ብርሃኑ ጸጋዬ ውጤቱን ሲገልጹ አዳራሹ በሙሉ በጭብጨባና በዋይታ በእንዲህ አይነት መልኩ ነበር ያስተናገደው።
እኛ ወገን ጀጃችን ላይ የደረሰው ውጤት ሲገልጽላቸዋለ ማለት ነው። የመጀመሪያው የሊቀመንበርነት 137 ከተሰጠው ድምፅ ውስጥ 176 ለዶክተር አብይ አህመድ ተሰጥተዋል።
በውጤቱ ዶክተር አብይ አህመድ አብላጫውን ሙሉ ሊባል የሚችል ውጤት አግኝተው የተመረጡ ሲሆን የኢህአዴግ አባላት በውጤቱ ምን እንደተሰማቸው ከድርጅቱ ሊቀመንበር የሚጠብቁትና አብረው የሚሰሩት ምንስ እንደሆነ ጠይቄያቸዋለሁ። እነሱም ይሄንን የነገሩኝ።
ሊቀመንበርና የምክትል ሊቀመንበር ምርጫው በኢህአዴግ ደረጃ በምክር ቤት አባላት የተፈጸመ ነው። በሚስጥር ድምጽ ነው። ዲሞክራሲያዊ ነበረ። በምርጫ አስፈጻሚዎችም ተመርጦ እያንዳንዱ ነገር ውጤቱ የተነገረበት አለ። ከውጤቱ በፊት በጉባኤያችን ሂደት ውጭ ላይ በሶሻል ሚዲያ የሚራገቡ የነበሩት ነገሮች በተለይ ምክትል ሊቀመንበር ላይ ሌላ አካል እንደሚመረጥ እንደዚህ የራሳቸውም በፌስቡክ ይናገሩ ነበር። ህዝቡም በጉጉት የሚጠብቀው ውጤት ነበር። ሲታይም ህዝቡ በጉጉት የጠበቀው ውጤት ነው አሁን ላይ ተፈጻሚ የሆነው።
የምርጫው ሂደት በተለይ በጣም ዴሞክራሲያዊ ነበር። ከተሳታፊ ውስጥ ሁሉንም ድምጽ ስላገኙ የስራቸውን ውጤትና ይዘው የመጡት ሀሳብ ተደማጭነትና ተቀባይነታቸው ስለሆነ በጣም ይገባቸዋል። ምናልባት ቢኖር ቢጨምርላቸው ባይኔ ያንሳቸዋል እና ደስተኛ ነኝ በምርጫው።
ውጭ ሀገር ሆነው ከዚህ ቀደም የነበረ የኢህአዴግንና የመንግስትን ችግሮች ሲነቅፉ የከረሙ አሁን በሀገር ውስጥ ተገኝተው ታዛቢ ሆነውም የተሳተፉ ዶክተር ብርሃነ መስቀል አንደኛው ናቸው። ዶክተር ብርሃነ መስቀል አሁን ያዩት በተለይ በትዝብቱ የታዘቡት የተለየና የማይታመን መሆኑን ነግረውኛል። በአሁን ጊዜ እንደምናየው ኢህአዴግ በተለይ ተቃዋሚዎች ሲያነሱ ከነበሩት ሀሳብ መስማማቱ ለየት የሚልና የሚያስደንቀውም ነው ሲሉ ነግረውኛል።
እንግዲህ እኛ ለረጅም ጊዜ ኢሃዴክ ላይ ድንጋይ ሰሩ ወረወር የነበርነን ውስጥ ገብተን ደግሞ የህዝብ ስሜት የህዝብ የልብ ትርታ ይሆኑ በተለይም በኦሮሞ ፕሮቴስትና በአማራ ሬዚስታንስ ሲነሱ የነበሩ ጥያቄዎች በከሃድዚ ቀርበው ሲወያዩበትና ያንንም ደግሞ እኛ በማህበራዊ ሚዲያም በኢንዲፔንደንት ሚዲያዎችም ቪኦኤን ጨምሮ ስናቀርብ የነበራቸውን ሐሳቦች እዚህ የኢሃዴክ ውስጥ ሰዎችም ጭምር በዚያው መንፈስ በዚያው ጉልበት ሲወያዩ ስናይ ውስጥና ውጪው አንድ የሆነ ነው ብለን ነው ያየነው። በዚሁ እንዲቀጥሉ ነው እንግዲህ ተስፋችን።
ኢሃዴክ በዛሬው ዕለት 7 ነጥብ ያለው ያቋም መግለጫ ያሳወቀ ሲሆን የነዚህ አቋም መግለጫ ከዚህ ቀደም ባለፉት 2 ቀናቶች ሲወያይበት የነበረ ያያቸው ነጥቦችም መሆኑን ተናግሯል። ድርጅቱ እንዳለፉት ስኬቶች ከቆጠራቸው ውስጥ ፍርደኞች በነጻ መልከቁ የነበረውን የዲሞክራሲ ምህዳር መጥበብ ማስፋቱ አልፎም የተለያዩ ድርጅቶች ወደ ሀገር ገብተው በሰላም እንዲንቀሳቀሱ መደረጉ እንደ በጎ ተግባር ተቆጥረውለታል። በኢትዮጵያና ኤርትራ መካከል የነበረውን ችግር በመፍታት በመንግስት ደረጃም ሆነ በህዝብ ለህዝብ ግንኙነቱ እንዲታደስና እንዲቀጥል መደረጉ አመርቂና ትልቅ የዲፕሎማሲ ስራ ሲባል ተመካክቷል። በአማራ ክልልና ሱዳን መሃል ያለውን የድንበር ጉዳይ በተመለከተ የሁለቱን ህዝብ ማህበራዊ ችግሮችን በማያናጋና ችግር ውስጥ በማያስገባ መንገድ በመርህ እንደሚፈታም በአቋም መግለጫው ተነግሯል። የኢሃዴክ አቋም መግለጫ የመልካም አስተዳደር ችግሮች የዜጎች መፈናቀልና ኢሰብአዊ ድርጊቶች ጭምር እየተከናወኑ መሆኑን የመንጋ ፍትህ መፈጸምንና ሌሎችን እንደ ተግዳሮት አስቀምጧቸዋል። የአቋም መግለጫውን ያነበቡት አቶ ንጉሱ ጥላሁን እነዚህን ጉዳዮች አንስተዋል።
የዜጎች ሞትና መፈናቀል እንዲሁም ከቦታ ቦታ ተዘዋውሮ በነጻነት የመስራት ህገ መንግስታዊ መብቶች ሲጣሱ ይስተዋላል። በመሆኑም እነዚህ ችግሮች ከስራ መሰረታቸው መነገር የሚገባቸው ችግሮች በመሆናቸው የማንነትን ይሁን የአስተዳደር ወሰን ጥያቄዎች የሚመለከታቸውን ህዝቦች ነጻ ፍላጎትን ከግምት ውስጥ ማስገባ በህገ መንግስታዊና ዲሞክራሲያዊ አግባብ እንዲፈቱ የዜጎች የትም ቦታ ተዘዋውሮ የመኖር የመስራት በቋንቋቸው የመማርና የመዳኘት ወግና ባህላቸውን የማሳደግ ተገቢውን እውቅናና ውክልና የማግኘት መብት የማፍራት ህገ መንግስታዊ መብቶቻቸው እንዲከበሩ እንዲሁም ብሔራዊ ማንነትና ሀገራዊ አንድነት ሳይነጣጠሉ እንዲከበሩ አበክረን እንሰራለን።
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከሐዋሳ።